የአሜሪካ ድምፅ ራዲዮ ጣቢያ ነው። ኮቪድ-19 በኢትዮጵያ ስጋት ክፋትና ጥፋቱ።
ስሜ ሃይማኖት ተስፋ ይባላል። አዲስ አበባ ቦሌ ጨፌ የለይቶ ማቆያ ወይም ማገገሚያ ሴንተር ውስጥ እገኛለሁኝ። ፖዚቲቭ መሆኑን ግዛቴን ካወቅኩኝ ጀምሮ እዚህ እየተከታተልኩኝ ያለሁት ሕክምናዬን ዛሬ 12ኛ ቀኔ ላይ ነው የምገኘው።
ሃይማኖትን እጅግ በጣም ማመስገን እፈልጋለሁ። እንግዲህ ለጥያቄው ምላሽ ከመስጠትን ባሻገር ውጭ ሆኖ ለሚከታተልን የተለያየ ስዕል እና ግንዛቤ ላለው ማህበረሰብ ጥሩ መልእክት የሚሰጥ ነው የሚል እምነት አለኝ።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር እና የብሔራዊ የኮቪድ-19 ምላሽ ግብረ ኃይል አባል ዶክተር ኤባ አባትና ሌሎችም ባለሙያዎች ለአድማጮችና ለተመልካቾች ጥያቄዎች መልስ ሰጥተዋል። ታዋቂ ኢትዮጵያውያንም መልእክቶችን አስተላልፈዋል።
አሜሪካን ድምፅ ሬዲዮ ጣቢያ በእውነቱ ይሄንን ነገር አዘጋጅቶ ለወገኖቼ እንዳቀርብ ማድረጉ
ራሳችን ብትጠብቅ ለእኛም ከቤተሰባችንም ለልጆቻችን ለምንወዳቸው ሁሉ
ጊዜ ምርጫችን ሞት እንዳይሆን
በአሜሪካ ድምፅና በአሃዱ ራዲዮና ቴሌቪዥን ትብብር የተዘጋጀ የኢንተርኔት ላይ የአዳራሽ ውይይት ጥያቄና መልስ በዚህ ምሽት ይዘንላችኋል። ከዜናው ቀጥሎ ይቀርባል። ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ እሁድ ሰኔ 14 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዛሬ የእሁዱ ራዲዮ መጽሔት አይኖርም፣ በምትኩ ልዩ ዝግጅት ነው ይዘንላችሁ የቀረብ ነው። አሁን ቀደም ካለው መግቢያዬ ሳትረዱ እንዳልቀራችሁትና ሰሞኑንም እንዳስተዋወቅ ነው በዓለም አቀፉ ወረርሽኝ ኮቪድ-19 የኢትዮጵያ ይዞታ ላይ ያተኮረ ልዩ ዝግጅት ነው። ራዲዮ መጽሔት ሳምንት ይመለሳል። እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና።
እንደምናመሻችሁ አድማጮች፣ የዕለቱን ዜና የማሰማችሁ ጽዮን ግርማ ነኝ። በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 4532 ደርሷል። የኢትዮጵያ ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የዕለታዊ መረጃ መሰረት ባለፉት 24 ሰዓታት ለ4475 ሰዎች ምርመራ ተደርጎ 63 ሰዎች የኮሮና ቫይረስ ተገኝቶባቸዋል። እስካሁንም የ74 ሰዎች ህይወት በቫይረሱ ምክንያት አልፏል። በሌላ በኩል ደግሞ 1213 ሰዎች እስካሁን ከቫይረሱ አገግመዋል። ወደ ዓለም አቀፍ የኮሮና ቫይረስ ሁኔታ ስንሻገር በመጀመሪያዎቹ ወራት በኮሮና ቫይረስ ታማሚዎችም ሆነ በሟቾች ቁጥር የመጀመሪያው መስመር ላይ የነበረችው ስፔን ድንበሯን ለጎብኚዎች ክፍት አድርጋለች። የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ ማዕከል ባወጣው መረጃ መሰረትም በአሁኑ ሰዓት ስፔን 246,000 ሰዎች በኮሮና ቫይረስ በመያዛቸው 7ኛ ደረጃ ላይ ትገኛለች። ብራዚል፣ ደቡብ አፍሪካ፣ ህንድና ዩናይትድ ስቴትስን ጨምሮ በሌሎችም የአውሮፓ ሀገሮች የታየው መሻሻል ግን አዝጋሚ ነው ተብሏል። በየትኛውም ዓለም ያልታየውና 2.2 ሚሊዮን ህዝብ በኮሮና ቫይረስ የተያዘባት ሀገር ዩናይትድ ስቴትስ መሆኗን የሚጠቁመው የዩኒቨርሲቲው የምርምር ማዕከል መረጃ፣ ብራዚልና ሩሲያ ደግሞ በግማሽ ሚሊዮን የተያዦች ቁጥር ዩናይትድ ስቴትስን በመከተል ላይ ይገኛሉ ተብሏል። በተጨማሪም 120,000 ሰዎች በኮሮና ቫይረስ ምክንያት በዩናይትድ ስቴትስ ህይወታቸውን አጥተዋል። በዚህም አሜሪካ ቀዳሚ ናት። በደቡብ ኮሪያና በቻይናም በኮሮና ቫይረስ አዲስ የተያዙ ሰዎች ተመዝግበዋል። የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም በአዲስና አደገኛ ደረጃ ላይ እንገኛለን ሲሉ ባለፈው ሳምንት መናገራቸው ይታወሳል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በዛሬው ዕለት በተለያዩ የዓለም ክፍሎች የፀሐይ ግርዶች ታይቷል። በላሊበላ ከተማ ተገኝተው ለማየት መቻላቸውን የገለጹልን የጥናታዊ ጽሁፎች ጥናት ተመራማሪ ዶክተር ሮዳስ ታደሰ የተመለከቱትን እንደሚከተለው አብራርተዋል።
ዛሬ ዘመን በኢትዮጵያ የታየው ቀለበታማ የፀሐይ ግርዶች ነው። ኖላር ሶላር ኢክሊፕስ ይባላል። በተለይ ግሻፋይ፣ ቡሬ፣ አላማጣ፣ ላሊበላ 98% ነበረ ግርዶሹ መስመር ያቋረጣቸው። እኔም ክስተቱን ለማየት በላስታ ላሊበላ ነበርኩኝ። ጠዋት ላይ ፕላኔት ቬኑስ ወጣች። ልክ በኢትዮጵያ አቆጣጠር እንግዲህ 12 ሰዓት ከሩብ ላይ ፀሐይ መውጣት ጀመረች። ለአንድ ሩብ ጉዳይ ላይ ጨረቃ መታ ፀሐይን መከለል ጀመረች። ህዝቡ ሁሉ ኤክሊፕስ ቪወር ስለነበረው በጣም በደስታ ነበረ ስሜቱ የነበረ። ኋላ ጨረቃ ፀሐይን መከለል ስትጀምር በጣም ደብዛዛ ሆነ፣ አካባቢው ቀዝቃዛ ሆነ። ወዲያው የሌሊት ወፎች ጭምር መውጣት ጀመሩ። በሚገርም መልኩ ልክ 2 ሰዓት ላይ እሳታማ ቀለበት ለአንድ ደቂቃ ፈረች። ከዛ ግርዶ ተደግፎ እስከ 3 ከሩብ ድረስ ሲጠናቀቅ ሲል ፕላኔት ሜርኩሪ እና ፕላኔት ቬኑስን እንግዲህ በአይናችን ለማየት ችለናል እና እጅግ አስደናቂ ክስተት ነው።
ዶክተር ሮዳስ አያይዘው ትክክለኛ መነጽርን የተጠቀሙ ሰዎች ግርዶሹን ዛሬ ማየት ችለዋል ይላሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኮሮና ቫይረስ ወረርሽኝ ከጀመረ ወዲህ የመጀመሪያውን ምርጫ ቅስቀሳ ትላንት በቱልሳ ኦክላሆማ አካሂደዋል። ዝግጅቱ የተሰናዳው በመጪው ህዳር ለሚካሄደው ምርጫ የትራምፕን የፖለቲካ ደጋፊዎች ክንፍ እንደገና ለማነቃቃት ቢሆንም ከተጠበቀው ቁጥር በታች ህዝብ ተገኝቷል ተብሏል። በዝግጅቱ ላይ ለአንድ ሰዓት ከ40 ደቂቃ ንግግር ሲያደርጉ የቆዩት ፕሬዚዳንት ትራምፕ ተዋጊዎች ሲሉ የጠሯቸው በዝምታ ውስጥ ያሉ ደጋፊዎቻቸው ከመቼውም ጊዜ በላይ ጠንካራ መሆናቸውን ገልጸዋል። አብዛኛው የንግግራቸው ክፍል አወዛጋቢና ተፎካካሪያቸው የዲሞክራት ፓርቲው ፕሬዚዳንት እጩ ጆ ባይደንን የሚነቁር ነበር። ዩናይትድ ስቴትስ 2.2 ሚሊዮን ሰዎች በኮሮና ቫይረስ የተያዙባትና 119,000 ሰዎች የሞቱባት ሀገር ስትሆን ፕሬዚዳንት ትራምፕ በዩናይትድ ስቴትስ በቫይረሱ ብዙ የተያዙ ሰዎች የሚገኙት ብዙ ምርመራ ስለሚደረግ ነው ብለዋል። ብዙ ምርመራ ባደረግን ቁጥር ብዙ ሰዎች በቫይረሱ ተይዘው እናገኛለን። እኔ የምለግሰው ምክር ምርመራውን ገታ እንድናደርገው ነው። እባካችሁ ገታ እናድርገው ካሉ በኋላ የእርሳቸው አስተዳደር በሰራው ስራ የብዙ ሚሊዮን ሰዎች ህይወትን ማትረፍ መቻሉን ገልጸዋል። በዋይት ሀውስ የሚገኘው አንድ ባለስልጣን ዩናይትድ ስቴትስ ከ25 ሚሊዮን በላይ ለሆኑ ሰዎች ምርመራ ማካሄድ መቻሏ የሚያኮራ ተግባር መሆኑን ገልጸው የትራምፕ ንግግር ቀልድ አዘል እና የመገናኛ ብዙሀን የሚሰጡት ሽፋን የተሳሳተ ነው ብለው ከማመን የመጣ ነው ብለዋል። አድማጮች፣ ዜናው አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እሁድ ሰኔ 14 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ልዩ ዝግጅታችን ልውሰዳችሁ። አሁን ከዚህ ቀጥሎ ኮቪድ-19 በኢትዮጵያ ስጋት ክፋትና ጥፋቱ በሚል ርዕስ የተካሄደ የኢንተርኔት ላይ ውይይት ይቀርብላቸዋል። ይህ የቴሌቪዥንና የራዲዮ የኢንተርኔት ላይ ውይይት የተዘጋጀውና የተካሄደው በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን ትብብር ነው። የአድማጮች ጥያቄዎች ተስተናግደዋል። በባለሙያዎችና ባለሥልጣናትም መልስ ተሰጥቶባቸዋል። ከታዋቂ ኢትዮጵያውያንም መልእክቶች ተላልፈዋል። ሙሉ ዝግጅቱ ቀጥሎ ይቀርባል። ተከታተሉ።
ኮሮና ቫይረስና ኮቪድ-19 ከእንግዲህ ለረጅም ጊዜ አብረውን ሊኖሩ እንደሚችሉ ባለሙያዎቹ ሲናገሩ ሰምታችኋል። ኮሮና ቫይረስ የሚያስከትለው በሽታ ኮቪድ-19 በአጭር ጊዜ ውስጥ ስንት ሕይወት እንዳረገፈ፣ በመላው ዓለም ያደረሰውን ምጣኔ ሀብታዊና ማህበራዊ ምስቅልቅል አይታችኋል። ኮቪድ-19 በዚህች ምድር ላይ በሰው ልጅ ላይ ያስከተለውን መከራ፣ ሐዘን፣ ሰቀቀን እየታዘብንን መቼም ሳይሰማው አይቀርም። መቼም ሳይነካው ሳይቆረቁሮ ሳያነቃው አይቀርም። ያለዚህም የከበደ ችግር ፈተናቸው እንዲሁ የከበደባቸው በማደግ ላይ ያሉ ማህበረሰቦች ከዕለት ተዕለት ሕይወታቸው እስከ ረጅም ጊዜ ትልማቸውና መንገዳቸው ታውቋል። ምጣኔ ሀብታዊ ግንኙነቶቻቸው፣ ማህበራዊ ግንኙነቶቻቸው ለችግር ተጋልጠዋል። ከዕለት ተዕለት ጉርስ እስከ ልዕለ ምጣኔ ሀብት ድረስ እየተስተጓጎለ ይገኛል። ኮቪድ-19 ይህንን ሁሉ ፈተናውን፣ ይህንን ሁሉ አሉታዊ ጫናውን አሳፍሮ ኢትዮጵያ ውስጥ ይገኛል። በፍጥነት እየተዛመተ ነው። ሰው እየገደለ ነው። ስራ ተስተጓጉሏል። ትምህርት ተስተጓጉሏል። ምርጫ ተስተጓጉሏል። ቁሳዊና መንፈሳዊ እሴቶች፣ ግንኙነቶቻችን ለአደጋ እየተጋለጡ ናቸው። በዚያ ላይ እውነትና ውዥንብሩ እየተደበላለቁ የመከላከልና የመቆጣጠሩን ስራ በእጅጉ እያወሳሰቡት እንደሚገኙ እየተሰማ ነው። ዛሬ ብዙውን እንነጋገራለን በዚህ የቴሌቪዥን የኢንተርኔት ላይ ስብሰባና ውይይት። ኮቪድ-19 በኢትዮጵያ ስጋት ክፋቱና ጥፋቱ የበሰሉ ባለሙያዎችን ይዘናል። ውይይቱ የተዘጋጀው በአሜሪካ ድምጽና በአሃዱ ራዲዮ ትብብር ነው። የተከበራችሁ ተመልካቾቻችን፣ አድማጮቻችን፣ በኢንተርኔትም የዌብሳይቶቻችንና የማህበራዊ መገናኛዎቻችን ተከታዮች ጤና ይስጥልኝ፣ እንደምንድናችሁ። ዋሽንግተን ዲሲ ላይ ሰለሞን አባተ ነኝ ማስተናግዳችሁ። አዲስ አበባ ላይ አጋራለኝ።
ጤና ይስጥልኝ ሰለሞን። እዚህ አዲስ አበባ ከአሃዱ ራዲዮና ቴሌቪዥን ከሚገኘው ስቱዲዮ ፍታወቀው እንደሰነኝ እንደተቀስከው የኮሮና ቫይረስ በርካታ ጉዳቶች ያደረሰ ነው። ለውይይታችን መንደርደሪያም መነሻም እንዲሆነን የኮቪድ-19 በኢትዮጵያ ዛሬ ላይ ምን ላይ ይገኛል? ጥፋቱስ ከምን ድረስ ነው? የሚል አጭር መንደርደሪያ አዘጋጅተናል። እሱን ተከታትለን እንመለስ። የሚለው አወዛጋቢነቱ እንዳለ ሆኖ በአውሮፓውያን አቆጣጠር 2020 ዋዜማ ቻይና ያልተለመደ የሳምባ ምች መሰል በሽታ 11 ሚሊዮን ነዋሪዎች ባሉባት ሁዋን ከተማ በተደጋጋሚ መታየቱን ለዓለም የጤና ድርጅት አሳወቀች። ሳምንታት ወራትን እየወለዱ ቻይናን የተዛመተው ኮሮና ቫይረስ ኮቪድ-19 የሚል ሳይንሳዊ ስያሜውን ይዞ እስያን፣ አውሮፓን እያለ ዓለምን አዳረሰ። ያለፈቱን መዳኒት በሙያዊ መላምትና በሕክምና ጥረት ቫይረሱ ካጠቃቸው ብዙዎችን ማትረፍ ቢቻልም ከ400,000 በላይ ሰዎችን ቀጠፈ። ስርጭቱም ሞቱም እለት እለት እየጨመረ አለ። አሁን ላይ አፍሪካን በስፋት ማጥቃት የጀመረው ኮቪድ-19 ከጤና ባለፈ ኢኮኖሚያዊና ማህበራዊ ቀውስ እየሰፋ ይታያል። በኢትዮጵያ የቫይረሱ የመጀመሪያ ተጠቂ ከተገኘበት መጋቢት 4 አስቀድሞ ዝግጅት ሲደረግ ቢቆይም የቫይረሱ ስርጭት ማህበረሰባዊ ሆኖ ከሳምንት ሳምንት እየጨመረ ይገኛል። ኮሮና ቫይረስ በኢትዮጵያ በመጀመሪያዎቹ 2 ወራት 250 ተጠቂዎች ነበሩ። የህብረተሰቡ ጥንቃቄ ላቅ ያለ ነበር። የከተሞች እንቅስቃሴ ሙስን ነበር። ይግን አልቀጠለም። አሁን በሶስተኛው ወር ብቻ 2420 ሰዎች ቫይረሱ ተገኝቶባቸዋል። ቫይረሱን በአዲስ አበባ በስፋት ሲታይ በተወሰኑ ክልሎችም ግልጽ ንክኪ የሌላቸው ተጠቂዎች መገኘት ቫይረሱ ማህበረሰብ ውስጥ ለመስፋቱ አመላካች ይመስላል። የጤና ሚኒስትሯ ዶክተር ሊያ ታደሰ ስጋቱ ሲያይል እንዲህ ብለዋል። መከላከል ከመታከም ቀላል ቀላል። ቤት መቆየት ሆስፒታል ከመተኛት ይሻላል። ራሳቸውና የምንወዳቸውን በጥንቃቄ ቀጥይ ከቫይረሱ ተጠቁ። ከነ ስጋቱ እንግዲህ ኮሮና ቫይረስ ይህንን ይመስላል። ሰለሞን ወደ አንተ ልመልስ።
አመሰግናለሁ ፍትሐወቅ። መላውን የአሃዱ ራዲዮና ቴሌቪዥን ባልደረቦች እንዲሁም መላውን የሥራ አመራርም ጭምር ለዚህ ዝግጅት ለዚህም ዘገባ እጅግ በጣም አርጌ አመሰግናለሁ። አሁን እንግዶቻችንን ላስተዋውቅ። አሃዱ ስቱዲዮ ውስጥ የሚገኙት ዶክተር ኤባ አባተ በሜዲካል ማይክሮባዮሎጂ ፒኤችዲ ደቂቅ ተሐዋስያን በሕክምና ውስጥ ያላቸውን ቦታ የሚያጠና ሳይንስ ይመስለኛል። ዶክተር ኤባ ያስተካክሉኛል፣ ኢሚኖሎጂስት ናቸው። ዶክተር ኤባ እንደዚሁም የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር እና የብሔራዊው የኮቪድ-19 ምላሽ ግብረ ኃይል አባል ናቸው። ዶክተር በየነ ደራሮ ሞጆ ላይ ይገኛሉ። በኦሮሚያ ዋነኛው የኮቪድ-19 ሕክምና ማዕከል የሚገኙበት የሞጆ ሆስፒታል ሜዲካል ዳይሬክተር ናቸው። ዶክተር ወንድማገኝ እምቢያለ ባህር ዳር ይገኛሉ። በባህር ዳር ዩኒቨርሲቲ መምህር ሐኪምም ናቸው በሙያቸው። እንደዚሁም በዩኒቨርሲቲው የኮቪድ-19 ምላሽ የቴክኒክ ኮሚቴ ሰብሳቢ ናቸው። የህብረተሰብ ጤና አደጋዎች አማካሪም ናቸው። ዶክተር ሶስና ከበደ ሜሪላንድ ዩናይትድ ስቴትስ ይገኛሉ። ቦልቲሞር ነው የሚኖሩት። የውስጥ ደዌ ሐኪም ናቸው። እስከ ቅርብ ጊዜ ድረስ የጆንስ ሆፕኪንስ ዩኒቨርሲቲ ባልደረባ ነበሩ። እንደዚሁም ዶክተር ሶስና የአማካሪ ድርጅት መስራች ናቸው። የጤና ተሳትፎና የጤና አገልግሎት አሰጣጥ ጥራት አማካሪ ድርጅት መስራችና ዋና አማካሪም ናቸው። እንደዚሁም በኮሮና ቫይረስና በኮቪድ-19 ላይ የህብረተሰብ ጤና አስተማሪ ተሟጋችም ናቸው። ክቡራትና ክቡራን እንግዶቻችን እጅግ በጣም አርጌ አመሰግናለሁኝ በድጋሚ ለጥያቄዎቻችን መልስ ልትሰጡ በመገኘታችሁ። አሁን ወደ ጥያቄዎቻችን እናልፋለን። ክቡራትና ክቡራን አድማጮች፣ በቅድሚያ ግን አንድ ከዘመን ከትውልድ ከጥበብ ፈርጥ ለእናንተ መልእክት አለ። ስማኝ።
ሰው ታሞ ኮስሙናል ዘመኑ በደስታችን ዙፋን ተሾሟል ሀዘኑ ከቤት ተሰብስበ
እከሌ ከከሌ ሊባል አይችልም። ይሄ ነገር ፈሪ ነህ፣ ጀግና ነህ፣ መልከቀና ፉንጋ ነህ አይልም። ውሸታም ነህ፣ እውነተኛ ነህ አይልም። ሴት ነች፣ ወንድ ነች አይልም። ሆኖም ግን ያለውን ነገር ሁሉ እንዳመጣጡ መመለስ ስለሚገባ ሙያተኞች የሚሰጡንን ምክር በተለይም መስዋዕትነት እየከፈሉ አሁን በሀገራችን ላይ እንደምንሰማው ብዙ በዚህ ሙያ ላይ የተሰለፉ የሕክምና ባለሙያዎች መስዋዕት እየሆኑብን ራሳቸውን እየጎዱብን ነው። ይህ ሁሉ ጦስ የማይገፋ ጦስ ነው እየመጣብን ያለው እና ወጣቱ ትውልድ ከዚህ ተምሮ ከማንም በላይ አባቱን እናቱን እህት ወንድሙን ሁሉ መምራት ያለበት ወጣቱ ትውልድ ነው እና ተጠናክሮ ህግን እያከበረ እንዲረዳና ራሱን እንዲጠብቅ መምከር ፈልጋለሁ። በእኔ አቅም
የአሜሪካን ድምፅ ሬዲዮ ጣቢያ በእውነቱ ይሄንን ነገር አዘጋጅቶ ለወገኖች እንዲያቀርብ በማድረጉ ከልብ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የተጫወትኳት ሙዚቃ ታብራራለች፣ ትመክራለች ብዬ ስለማስብ ልብ ብላችሁ የሙዚቃውን እንድሮ ሙዚቃውን ማዳመጥ ሪትሙን ማዳመጥ ሳይሆን መልእክቱን ልብ ብላችሁ ታዳምጡልኝ በአክብሮት ጠይቃለሁ።
ስፔንን አይተሃል፣ አሜሪካ ቅቷት ስትጮህ ሰምተሃል።
ዘመን የማይሽረው አለማየሁ እሸቴ ድሮም ውብ ነበረች የጥንቷ፣ አሁን ደግሞ በወቅቷ ማር አላስካት። ወደ አለማየሁ ስማኝ ወደ ኋላ እንመለሳለን፣ ጠቀም አድርገን እናሰማችኋለን። አሁን ወደ መጀመሪያው ጥያቄዎቻችን እናልፋለን። አምቦና ድሬዳዋ ላይ ይገኛሉ። ከድሬዳዋ እንነሳ።
ከተማው ይዘጋ ይከፈት ምናምን ይባላል። ሌላውስ? ኦኬ። እሺ። ስራ ቋሚ የመንግስት ስራ ያለው አለ፣ ከመንግስት ይታሰብለታል። ሌላ በቀን የሚተዳደረው ሰውስ ምን ታስቦለት ነው? ግማሹ ይዘጋ ግማሹ ይከፈት ይባላል። እኛ አሁን ለምሳሌ በቀን ካልሰራን የምናገኘው ነገር የለም፣ ምንበላ ምንጠጣም ነገር አይኖረንም። ግን ለእኛስ ምን ታስቧል? ምንም ለሌለው ለቀን ሰራተኛ
ትምህርት እንዲጀመር ግፊት ያደርጋሉ። መልካም ነው። ነገር ግን ሞትን አያባብስም ወይ? የበሽታውን ስርጭት አያባብስም ወይ? ይህ ነገር ምን ታስቧል? ኢትዮጵያ ለዚህ የተገባች ነች ወይ? አሁን ገጠሪቷ ኢትዮጵያ በምንድን ነው ይሄን ነገር ቴክኖሎጂ ተስፋፍቶ መቼ ነው የሚዳረሰውና እኩል ፈተና ተፈትነው እኩል ተወዳዳሪ እንዴት መሆን ይችላሉ?
እነዚህ ጥያቄዎች በአመዛኙ በመንግስት ስትራቴጂና ፖሊሲም ላይ ያተኩራሉና የመጀመሪያው መላሻችን የሚሆኑት ዶክተር ኤባ አባተ ይሆናሉ። አሃዱ ስቱዲዮ።
አመሰግናለሁ ሰለሞን ስለጋበዛችሁን። እንደተረዳሁት የመጀመሪያው ጥያቄ ያነሱት ኮቪድ-19ን ከመከላከል አንጻር የተለያዩ ሊወሰዱ የሚችሉ የመከላከል ስራዎች አሉ። እንግዲህ አንደኛው ማህበረሰቡ ቤት እንዲቆይ ቢደረግ ብዙ ተጽዕኖ ሊያሳድርባቸው የሚችሉ ማህበረሰቦች ስላሉ ለነሱ ምን ታስቧል የሚል ነው። እንደተረዳሁት ተገቢ ጥያቄ ነው። ምናልባት አጠቃላይ ኮቪድ-19 ኢትዮጵያ ውስጥ ከመከሰቱ በፊትና ከዛ በኋላ ያለውን በመንግስት እየተወሰዱ ያሉ ስራዎችን ግምት ውስጥ ካስገባን በቀጥታ በተለያዩ ሀገሮች ላይ የሚሰሩ ስራዎችን የመገልበጥ ስራ አይደለም ስናከናውን የነበረው። በተቻለ መጠን ከኢትዮጵያ ሁኔታ ጋር ተዛማጅ የሚሆን ከሁሉ በላይ ደግሞ ኮቪድ-19ን ለመከላከል ትልቁን ተሳትፎ ሊያደርግ የሚገባው ማህበረሰቡ ስለሆነ፣ ማህበረሰቡ ደግሞ ይህንን በሚሰራበት ወቅት ምንም አይነት ተጽዕኖ ቢያንስ እንደው ምንም ማለት እንኳን ባንችል ተጽዕኖን ከመቀነስ አንጻር ሊሰሩ የሚችሉ ሌሎች አማራጮችን ትኩረት ተሰጥቶ ነው ሲሰራ የነበረው። እንግዲህ በኢመርጀንሲ ወይም ወረርሽኝን ከመከላከል አንጻር ሁሉም መፍትሄዎች ጠረጴዛ ላይ ከሆኑ በኋላ በየጊዜው የሚኖረውን ነባራዊ ሁኔታ እየታየ ነው እያንዳንዱ መፍትሄ ወደ ስራ እንዲመነዘር የሚደረገው። ከዛ አግባብ እንግዲህ እስካሁን ስንከተል የነበረው በተቻለ መጠን ማህበረሰቡ ላይ ከባድ ጉዳት ሊያመጡ የሚችሉ ነገር ግን ማህበረሰቡ ጋር በቅንጅት ቢሰሩ ደግሞ ከፍተኛ ውጤት ሊያመጡ የሚችሉ ላይ ነው ትኩረት ተሰጥቶ የተሰራ ያለው እና እስካሁን ተግባራዊ የተደረገ አይደለም በመንግስት ደረጃ። እንግዲህ በተለያየ ሚዲያዎችም እንደምንሰማው እንደ አንድ ኦፕሽን ወይም እንደ አንድ አማራጭ ይሄ እንዲተገበር የሚጠይቁ ሁኔታዎች አሉ። የተለያዩ ሀገራትም ደግሞ ይሄን እየተገበሩ ያለበት ሁኔታ አለ። ነገር ግን ይሄንን ስንተገብር የሚኖሩ ደግሞ ተግዳሮቶችም እንዳሉ ታሳቢ ማድረግ ይኖርብናል። አንዳንዴ መፍትሄ ብለን የምናመጣቸው ምናልባት ከፍተኛ የሆነ ቀውስ ሊያመጡ የሚችሉ መፍትሄዎች ሊሆኑ ስለሚችሉ በዛ ረገድ በጥንቃቄ ስራዎች እየተመዘኑ እየተገመገሙ የሚተገበሩ ስለሆነ አሁን የህብረተሰቡ ተወካይ እንደገለጹት ይሄንንም ሁኔታ በመንግስት አካል እየታየ እየተመዘነ የሚሰራ መሆኑን መግለጽ ፈልጋለሁ። እንግዲህ አዲስ አበባ እንደ ምሳሌ ብንወስድ እንግዲህ አብዛኛው ወደ 73% የሚሆነው አሁን ያሉ ኬዞች አዲስ አበባ ላይ ነው ያሉት። ከዛ አንጻር እንግዲህ ልክ እንደ መፍትሄ ተብሎ ተወስዶ ስራ ላይ የዋለ አይደለም አጠቃላይ ሎክዳውን። ይሄ እንግዲህ ማህበረሰቡ ላይ ያለውን ተጽዕኖ ከመቀነስ አንጻር ስለሆነ ይሄንን መንግስት አስፈላጊ ነው ብሎ ሲያምን ማህበረሰቡን ታሳይ ባደረገ መንገድ ሊተገበር የሚችል ነገር ግን አሁን ባለው ሁኔታ ላይ ግን እየተገበርን ያልሆነ የኢንተርቬንሽን ቱል ስለሆነ በዚህ ላይ ስጋት መግባት የለበትም የሚል እምነት አለኝ። ግን ስጋቱ ተገቢ ነው የሚል እምነትም አለኝ። ከዛ አንጻር እንግዲህ ሁለተኛው ከትምህርት ጋር የተገናኘ ይመስለኛል። እንግዲህ ይህንን በይበልጥ እንግዲህ ምላሽ ቢሰጡበት ተገቢ የሚሆኑ የትምህርት ዘርፉ አመራሮች ናቸው። ነገር ግን አሁን ባለው ሁኔታ በተቻለ መጠን ብዙ ስራዎቻችን ተስተጓጉለዋል። እንግዲህ አንደኛው ሙሉ በሙሉ ከቆሙት መካከል እንግዲህ ትምህርት ነው ማለት እንችላለን። ከመጀመሪያ ጀምሮ እስከ ዩኒቨርሲቲ ድረስ ያሉ መማሪያ ተቋሞቻችን ስራቸውን አቁመዋል። ነገር ግን ይሄ ሂደት ደግሞ ቀጣይነት ሊኖረው ስለሚችል በተቻለ መጠን ቴክኖሎጂን ታሳቢ በማድረግ ሊሰሩ የሚችሉ ስራዎችን የሚመለከተው አካል ከትምህርት ተቋማት ጋር ስራዎችን ለመስራት እየሞከረ ነው ያለው እና ይሄ እንግዲህ የማጠናከሩ ስራ እየተሰራ እንደሆነ መረጃው አለ። ነገር ግን ሙሉ በሙሉ ኢምፕሊመንት ከማድረግ አንጻር ተደራሽም ከመሆን አንጻር ውስንነት ስላለባቸው የሚመለከታቸው አካላት በዛ ላይም ታሳቢ አድርገው ስራዎችን እየሰሩ እንደሆነ ነው ያለን መረጃ። ነገር ግን ሙሉ በሙሉ ተገቢውን የሆነ መረጃ ከዛ አካባቢ ካሉ አመራሮች ማግኘቱ ደግሞ የበለጠ ይመረጣል የሚል እምነት አለኝ። አመሰግናለሁ ሰለሞን።
አመሰግናለሁ ዶክተር ኤባ። እንግዲህ በአንድ በኩል ትምህርት ሊጀመር ነው ወይም ይጀመራል የሚል ሀሳብ አለ። በሌላ በኩል ደግሞ ቢጀመር የሚመጣው አደጋ ከዚያ ደግሞ ተያይዞ በቤት ሲማሩ ቢባል ምን ያህል አቅም አለ? ሁሉም ጋር ይደርሳሉ? እንደዚህ አይነት ጥያቄዎች ናቸው በርከት ብሎ የመጡልን። በነገራችን ላይ ዶክተር ኤባ እንዳሉትም ወደፊትም ሰፋ አድርገን የምንነጋገርበት ጉዳይ ይሆናል። አሁን ወደ ተከታዩ ጥያቄ እንለፍ።
ክራምባር ይባላል። የድሬዳዋ ተወላጅ። ባጀት ላይም ሆነ ማንኛውም ነገር ላይ ስንሳፈር ወንበሮችና ሶፋዎች ፕላስቲክ የሆኑ ነገሮች አሉ። ቫይረስ የሚቀመጠው ብረት ላይ ነው ወይስ ማንኛውም ነገር ላይ? ለምሳሌ አሁን ሙስሊሞች መስጊድ ውስጥ ይሰግዳሉ። በሚሰግዱበት ሰዓት አንዱ ጎንበስ ሲል አንዱ የተነፈሰበት ላይ ነው ሌሎች የተነፈሱት እና በምንጣፍ ላይ ቫይረሱ ምን ያህል የመቆየት አቅም አለው ወይስ አይቆይም?
ይሄ በእስልምና እምነት ተከታዮች ዘንድ ያለ ብቻ አይደለም። በክርስትና እምነት በሌሎችም አምልኮዎች ስርዓቶች ዘንድ ተመሳሳይ የሆኑ ሁኔታዎች ይሰማሉ እና ዶክተር ሶስና ወደ እርስዎ ልምራ ይሆን ለመልሱ?
ሰለሞን ስለጋበዝከኝ ጥሩ ጥያቄ ነው። እንግዲህ ብረትም እንጨትና ድንጋይም የተለያየ አይነት ከላይ የሚሸፈን እቃዎች ላይ ቫይረሱ እስከተወሰነ ደቂቃዎች የሚቆይበት ሁኔታ ለዛ ነው ብዙ ጊዜ እንደዚህ አይነት ሰዎችን 70% የሚሆን ወይም ከ60% በላይ አልኮል ያለበት መጠጥ እንድንጠርግ የሚሰጠው። በተለያየ አይነት የሙቀት ሁኔታዎች ቫይረሱ የተለያየ ሰዓት ሊቆይ ይችላል። ግን እስከ ተወሰነ ሰዓቶች እስከ ቀኖች ድረስ ሊቆይ የሚችል የተጠና ማስታወቂያ አለ። ስለዚህ በተቻለ መጠን ሰዎች ለስግደት የሚሄዱም ከሆነ ቤተክርስቲያንም የሚሄዱ ከሆነ የሚሳለሙት ወይም የሚሰግዱበትን ቦታ በዚህ በተባለው አልኮል ባለው መጥረጊያ ሊጠርጉ ይመከራል።
አመሰግናለሁኝ ዶክተር ሶስና። ምናልባት ወደፊትም በሚመጡ ጥያቄዎች ውስጥ እዚህም እዚያም እንዲህ አይነት የመከላከል ስራዎች መንጸባረቃቸው አይቀርም። ቫይረሱ አየር ላይ አለ ወይ የሚሉና ሌሎችም ጥያቄዎች አሉ፣ በሌሎች ቦታዎች ተካተቱ እንመለሳለን። ዶክተር በየነ ደራሮ የሚጨምሩት ካለ እስቲ ወደ ሞጆ ልለፍ።
አመሰግናለሁ ስለተሰጠኝ ጥያቄው። በተነሳ መሰረት በዚህ ጉዳይ ላይ ብዙ የተሰሩና 100% እነዚህ አይነት ሰርፌሶች ላይ ይህን አክል ይቆያል ይህን አክል አይቆይም የሚለው ምርመራ በብዙም ተጠቦች የሉም። ነገር ግን ምንድን ነው እንደ አጠቃላይ የምንወስደው በተቻለ መጠን አንዱ ሰው ይጠቀምበትን ሌላው ባይጠቀምበትና ምናልባት ኮንታክቱን ብንቀንስ የተሻለ ይሆናል የሚለሳው ነው ያለን። እኛ ጋር አሁን ለምሳሌ ታማሚዎች አሉ፣ በተለያዩ ቦታዎች የሚያሉ ሰዎች በተለያዩ ነገሮች ይጠቀማሉ፣ እቃዎችን ይጠቀማሉ፣ ልብሳቸውን ራሷም ሲጠቀሙ የምንነግራቸው ምንድን ነው በበረኪና ነግሮ ለ30 ሰዓት ለ24 ሰዓት እንደዚህ ከዘፈዘፉ በኋላ አትልስ ባይመለስ ነው ስለምናስብ እንደዛ ምጠቀሙ ይሻላል የሚለሳው ነው። ምናልባት ተጠንቶ ሰርፌስ ላይ ወይም ደግሞ ብረት ላይ ይሄን አክል ይቆያል፣ እንጨት ነገር ላይ ይሄን አክል ይቆያል፣ የሰው አካል ላይ ይሄን አክል ይቆያል የምን ነገር በቂጦ 100% እንደዚህ በተብሎ የተቀመጠ ነገር ለጊዜው የለም። ግን ብዙ መላምቶች አሉ፣ የተለያዩ ሳይንቲፊክ ጆርናሎች ላይ የሚታተሙ ነገሮች አሉ። ስቲል ከዚያም እንደተባለ በሽታው ገና አዲስ ነው። ስለ በሽታ ገና እያወቅን ነው ያለ ነው። 100% አውቅን እንዲህ ነው ብለን የጨረስነው ነገር የለም። ግን በተቻለ መጠን ምንድን ነው ቅድምም ከዚያ እንደተነሳ ኮቪድ-19 ብዙ ነገሮችን አቃውሷል። ሃይማኖታዊ ስርዓቶችን አቃውሷል። ማህበራዊ ስርዓቶችን አቃውሷል። የትምህርት ስርዓትን አቃውሷል። ፖለቲካዊ ስርዓቶችን አቃውሷል። እና ምናልባት የሚሻለው ነገር ምንድን ነው በተቻለ መጠን መስጊድ ውስጥም ስንሰግድ፣ ቤተክርስቲያንም ስንሄድ፣ ወር የተለያዩ ቦታም ስንሄድ የራሳችንን ነገር ብንጠቀም ደግሞ ከሌላ ጋር ባንጋራ ይህን ቫይረስ በቀላሉ ከአንድ ሰው ሌላ ሰው እንዳይሰራጭ ማድረግ እንችላለን የሚል ሀሳብ ነው ያለኝ። አመሰግናለሁ
ዶክተር በየነ ደራሮ የሞጆ ሆስፒታል ሜዲካል ዳይሬክተር። እስቲ አሁን ወደ አሃዱ ስቱዲዮ ልለፍ። ፍትሐወቅ ጥያቄ ኖሩ ይሆን ወይም የምታስከትለው ወይም አዲስ?
እዚህ ጋር መነሳት ያለበት የሚመስለኝ አሁን በኢትዮጵያ ውስጥ በስፋት የአፍና አፍንጫ መሸፈኛ የማስክ በብዛት ጥቅም ላይ እየዋለ ነው። ማስኩ ራሱ የጨርቅ ገጽታ ያለው ከመሆኑ አንጻር እሱ ጋርስ ያለን ቫይረሱን በቀላሉ በእጃችን በሌላ አካላችን ተሸክመ ነው በማስክ አጠቃቀም ላይ ሊደረግ የሚገባው ጥንቃቄ ማስኮቹን ከቫይረስ የጸዱ አድርጎ ላይ ቢያነሱበት ዶክተሮቹ ጥሩ ይመስለኛል።
አመሰግናለሁ። ጥሩ ጥያቄ ነው። ፍትሐወቅ ዶክተር ሶስና ሲርሶ ለዚህ ጥያቄ መልስ ይስጡን።
እሺ፣ እንግዲህ በአጭሩ የማስክ አጠቃቀም በመጀመሪያ የተለያዩ አይነቶች በፊት ጭንብሎች አሉ ለዶክተሮች የሚዘጋጁ N95 የተባለው አይነት አለ። ከዛ ደግሞ ሰርጂካል ማስክ የሚባል አለ። እነሱ ቫይረሱን እንዳይገባና እንዳይወጣ የማድረግ ኃይላቸው በጣም የተጠና ነው። እነሱ ደግሞ ጊዜ ለሐኪሞች እና ከፍተኞች ለሚሰሩ ሰዎች እንዲጠቀሙ መጀመሪያ ቅድሚያ የሚሰጠው በቂ ላወር ስለሚችል ተረፈ። ግን ሁላችንም በመንገድ በምንወጣበት ጊዜ ሰዎች በብዛት አንድ ላይ ባሉበት ጊዜ እጅ የተሰራ ወይም ደግሞ ነጠላ፣ ጋቢ፣ ሂጃብ አፋችንና አፍንጫችን ላይ እንዲደረግ ነው የሚመከረው። እነዚህ ተሰፍተው የሚመጡ ማስኮች ራሳቸው ጆሮ ላይ ለሚገባ ማስገቢያ ይኖራቸዋል እና ማስኩ በሚደረግበት ጊዜ የተቻለ መጠን ሰዎች እጃቸው ማስኩን ሳይነካ ውስጥ የሚደረገውን ነገር አድርገው አፍንጫቸው ላይ አድርገው ከችናቸው በታች እንዲያስገቡና ጥሩ የሆነ መገጠም እንዲኖረው ያስፈልጋል። አንዳንድ ጊዜ የምናያለን ማስኩ የሚገዛውም እንኳን ማስክ በግራና በቀኝ በኩል ክፍት ቦታ ኖሮ አየሩ የሚገባበት ሁኔታ ይኖራል። እሱ እንግዲህ ያው ያስቸግራል፣ ምክንያቱም ቫይረሱ በዛ ውስጥ ስለሚገባ። እዚህ አፍ የሚደረግ የሚሸፈን ነገር በሙሉ በደንብ መጥበቅ እንዳለበት እሱን ማስታወስ ያስፈልጋል። ሌላው ቅድም ያ መንካት እንደሌለብን ከዛ በኋላ ደግሞ ማስክ በምንሰማበት ጊዜ ከእንደገና የጆሮ መቆለፊያ ወይም ደግሞ ያሰርነው ከሆነ ከአንገታችን ላይ ከሱ ጀምረን አንስተን ከተቻለ ላፍ የሆነ አንድ ወረቀት ነገር ውስጥ ይቀመጥ። የሚያደረኩት ዳቦ ስንገዛ የምንጠቀምበት ወረቀት እሱን አለኝ ሌላ ያደረገዋለው የወረቀት ቤት ነው ያለሁት። ከዛ እኔ የምጠቀምበት ማስክ ሰርጂካል ማስክ የሚባል አይነት ነው። ማስክ በማደርግበት ጊዜ መጀመሪያ ላይ የኔ ፊቴ አነስ ያለ ስለሆነ ማስኩ በደንብ አይገባም ነበር፣ ወይም አይገባም ሳይሆን አየር ያገባል። ስለዚህ ምንድን ያደረግኩት አሰርኩት መጀመሪያ ጆሮ ላይ። ከዛ በተቻለ መጠን ብዙውን መንካት ሞክረን ስንጨርስ ስናወጣ መልሰን በዚህ ሁለቱን አጥፈን ወረቀቱን ይሻዋለን ማለት ነው። ያው ዋናው ነገር ምንድን ነው የእጃችን የነካው ነገር ሊኖ ለሚችል ላለማስተላለፍ ያህል ነው። እና አቶ ሰለሞን ጊዜ ስለወረድኩኝ ሌላ አውቃለሁ።
አመሰግናለሁኝ ዶክተር ሶስና። ለነገሩ አውቃለሁኝ እርሶና የእርሶ ባልደረቦች YGT ወይም ዩ ጋት ዚስ ትችላላችሁ በሚል ስም ተደራጅታችሁ እየሰጣችሁ ያለ ትምህርት አለ። በዚህ በመከላከል ስራዎች ላይ ያተኮረ ወደፊትም በእነዚህ የመከላከል ስራዎች ላይ ሰፋ ያሉ ፕሮግራሞችን እየሰራ እናስተዋውቃለን። የተሳሳቱ የፊት መሸፈኛ አጠቃቀሞች፣ ግንባር ላይ ማስቀመጥ፣ ጉልበት ላይ ማስቀመጥ፣ አገጭ ላይ ማስቀመጥ እንዲህ የመሳሰሉና ንጽህናውን አለመጠበቅ፣ እየተለካኩ መግዛት የመሳሰሉ ነገሮች ስላሉ እነዚህን በተመለከተ ሁሉ ሰፋ አድርገን ወደፊትም እንመለሳለን። አመሰግናለሁ ዶክተር ሶስና። አሁን ወደ ተከታዩ ጥያቄ እንዝለቅ።
አስነላሽ ጥዑማ ይባላለሁኝ። የመቀለ ነዋሪ ነኝ። ተጓዳኝ በሽታ ያለባቸው ሰዎች እንደነ ኩላሊት ሊሆን ይችላል ወይም ሌሎች በሽታዎች ከብሪዚንግ ጋር የማያያዙ በሽታዎች አሉ። ኮሮና ደግሞ በዋናነት የሚያጠቃው ይሄ የመተንፈሻ አካላትን ስለሆነ ቁርኝታቸው ምን ይመስላል?
አመሰግናለሁ ለጥያቄው። ዶክተር ወንድማገኝ ወደ ባህር ዳር መጣለሁኝ። እስቲ እርስዎ ይመልሱልን ይህን ጥያቄ።
የኮሮና በሽታ በኩላሊት በሽታ ወይም የደም ግፊት የልብ በሽታ ያለባቸው ሰዎች የሚጸናበት ምክንያት በሽታው በሰዎች ዋስ ሲገባ የሚገባበት በር ጋር በተያያዘ ነው። ይህ ከአሁን በፊት በተደጋጋሚ ብዙ ጥናቶች ከተሰራበት ከኤችአይቪ ጋር ብናየው ኤችአይቪ የሚያጠቃው ነጭ የደም ህዋሳትን ነው። እነዚህ ነጭ የደም ህዋሳት ደግሞ የሚጠቁበት ምክንያት የእንግዳ ተቀባይ ኤችአይቪን የሚቀበለው CD4 ሪሴፕተር የሚባል እንግዳ ተቀባይ ስላላቸው ነው። ኮሮናም ላይ ደግሞ ተመሳሳይ ነው። በተለይ አንጆቴንሲን ኢንሂቢተር ኢንዛይም ሪሴፕተር ቹ ያላቸው የሰውነታችን አካላት ነው ቫይረሱ የሚፈልገው። እነዚህ የሰውነታችን አካላት ደግሞ በተለይ በከፍተኛ ሁኔታ እነዚህ ህዋሳት የሚገኙት ሳምባ ላይ፣ በተለይ የደም ግፊት በሽታ ያለባቸው ላይ እና የኩላሊት በሽታ ያለባቸው ላይ የአንጆቴንሲን ኢንሂቢተር ኤንዛይም ኤክስፕሬሽኑ በጣም ከፍተኛ ነው። በዚህ የተነሳ እነዚህን ሰዎች ኮሮና ሲተላለፍባቸው ወይ ሲይዛቸው ቫይረሱ በቀላሉ የመራባት እንደዚሁም በህዋሳቶቻቸው ላይ በልባቸው ሳምባቸው ላይ ከፍተኛ ጉዳት የማምጣት ባህሪ ይኖረዋል ማለት ነው።
አመሰግናለሁ ዶክተር ወንድማገኝ። በነገራችን ላይ ሁላችሁንም መላሾቻችንን አንድ ላመሰግን የምፈልግበት ነገር አለ። ለጊዜ ያላችሁ ንቃት እንዳስተዋልኩት ከሆነ በጣም ከፍተኛ ነው። ከዚያ በተረፈ የቋንቋ አጠቃቀማችሁን ሳየው ብዙ ጊዜ በኢትዮጵያ መገናኛ ብዙሃንና ባለሙያዎች ዘንድ ከምናየው ትንሽ ወጣ ያለ ነው። በተቻላችሁ መጠን በአማርኛ ሁሉንም ነገር ለመናገር እየሞከራችሁ ነው። በጣም የሙያ ቋንቋ አስገዳጅነት ከሌለ በስተቀር እባካችሁ በዚሁ ቀጥሉልኝ እስከ መጨረሻ። እግዜር ይስጥልኝ። አሁን በቀጥታ ወደ ኮቪድ-19 የሕክምና ማዕከል ወስዳችኋለሁኝ። እዛ እያገገመች ያለች ከኮቪድ ሃይማኖት ተስፋ ትገኛለች። ጥያቄ አላት።
እናም እንዴት ዋላችሁ የአሜሪካን ድምፅ አዘጋጆች? ስሜ ሃይማኖት ተስፋ ይባላል። አዲስ አበባ ቦሌ ጨፌ የለይቶ ማቆያ ወይም ማገገሚያ ሴንተር ውስጥ እገኛለሁኝ። ከኮቪድ ጋር በተያያዘ ፖዚቲቭ ሪዛልት ከመጣልኝ ፖዚቲቭ መሆኑን ሪዛልቴን ካወኩኝ ጀምሮ እዚህ እየተከታተልኩኝ ያለሁት ሕክምናዬን ዛሬ 12ኛ ቀኔ ላይ ነው የምገኘው እና ዛሬ ለምታዘጋጁት ዝግጅት ያሉኝ የተወሰኑ ጥያቄዎች ላካፍላችሁ ብዬ ነው የተገኘሁት። ከጥያቄዎች መካከል እስካሁን ድረስ ሲደረጉ የነበሩት ክትትሎች በማገገሚያ ማዕከሉ ላይ በጣም ብዙ ጥሩ የሚባሉ እና በእኛ ሀገር ደረጃ የማይጠበቁ ነገሮችን አይቻለሁኝ። ስለሱም በጣም ሳመሰግን ቆይቻለሁ እስካሁን በተለያዩ ፕሮግራሞች ላይ። ከዚህ ጋር ግን በተያያዘ አንዳንድ ጥያቄዎች አሉኝ፣ የጎደሉ ነገሮችም ስላሉ ጥያቄዎች ላቅርብ። የመጀመሪያው ጥያቄ ከህፃናት ጋር ምን የታሰበ ነገር አለ? እዚህ ቦታ ላይ ህጻናቶች ሲቀመጡ ከንጽህና ጋርም ሆነ ተያያዥ የሆኑ ሌሎች በሽታዎች እንዳይጋለጡ እንዲሁም ደግሞ ቆይታቸው አመቺ እንዲሆን ለእኛ ለራሱ ሳይኮሎጂካሊ በጣም ስለሚከብድ አንድ ክፍል ውስጥ ተዘግቶ ብዙ ቀናትን ማሳለፉ እስኪመጣ ድረስ ለልጆቹ ምን ታስባለን? እኛ ሁለተኛ የህፃናት ሐኪምስ ደግሞ አለ ወይ እዚህ አካባቢ? ምክንያቱም ትናንትና ያጋጠመኝ ነገር ነበረ። አንድ ሰው ልጁ ትኩሳት ጨምሮበት ሰፖስተር ሊሰጠው ተፈልጎ ቤተሰቦቹ የልጁን ኪሎ አያውቁም ነበረ እና አንፎርቹኔትሊ ኪሎ መለኪያም አልነበረም እዚህ ተቋም ላይ እና እንደዚህ አይነት ነገሮች ሲያጋጥሙ ልጆች እንዴት ነው ትሪት የሚደረጉ? የአይሶሌሽን ሴንተርም ሆነ ትሪትመንት ሴንተር ልጆች ላሏቸው ቤተሰቦች ወይም ለህፃናቶች ለብቻስ መዘጋጀት የለበትም ወይ? ምን አስባችኋል? እዚህ ጋር ነው አንደኛው ጥያቄ። ሁለተኛው ደግሞ ከዳታ ኮሌክሽን ጋር በተያያዘ እኔም ያጋጠመኝ ችግር ስላለ ነው። መጀመሪያ ጊዜ ያገኘኝ ሐኪም የወሰደው ኢንፎርሜሽን መጨረሻ ላይ ፖዚቲቭ ከሆንኩኝ በኋላ ከተደወሉልኝ የተለያዩ ስልኮች እና ከጤና ሚኒስቴርም ከኢፒኤችአይም ከክፍለ ከተማም ከአዲስ አበባ ጤና ቢሮም የተለያዩ ስልኮችም ተቀብዬ ነበር እና ሁሉም ኢንፎርሜሽኑ እንደሌላቸው ነው የተረዳሁት። ይሄኛው ዳታ ላይ ችግር አይፈጥርም ወይ? በትክክልስ ደግሞ ውጤታችንን ለማረጋገጥ እንዴት እንችላለን? መጀመሪያ የተወሰደው ዳታችን በሁሉም ቦታዎች ጋር በትክክል ካልደረሰ እንዴትስ ነው የእኛስ ውጤት መሆኑን የምናውቀው? ከዛ በኋላ ክትትሉስ እንዴት ነው ሊሄድ የሚችለው? በወረቀት ከመሙላትና ከመጻፍስ ኮምፒውተራይዝድ የሆነ ሲስተም ፈጥሮ አንድ ቦታ የተመዘገበውን የሚፈለጉት ቦታዎች ጋር በጠቅላላ በኪዩአር ኮድም ሆነ በአይዲ ሰጥቶ ዳታዎችን ማግኘት የሚቻልባቸው ሲስተሞች የለም ወይ? ስለሱስ ምን አስባችኋል? ከዛ በተጨማሪ እዚህ ሪኢንፌክሽን ስለሚባል ጉዳይ አንድ ታካሚ እዚህ ከመጣና እያገገመ ባለበት ጊዜ ላይ ከማዕከሉ ድጋሚ ሪኢንፌክትድ ሆኖ መውጣት ፕሮባቢሊቲ አለው ወይ? ሶሳይቲስ ምን ያህል ያውቃል? ከዚህ በኋላ አሁን እኛ ድናችሁ ወጣችሁ ከተባለ በኋላ የሚኖሩን እንቅስቃሴዎች እንዴት ናቸው? እንደ አዲስ ቤታችን ሄደን ለ14 ቀን እንቆያለን ወይስ ምንድን ነው ጥንቃቄ ማድረግ ያለብን? እስካሁን ቅድመ ጥንቃቄው ነው እንጂ ሲነገር የነበረው ድህረ ጥንቃቄው የተወራበትን ነገሮች አልሰማንም እና እሱ ላይም የተወሰኑ ትምህርቶች መሰጠት ቢችሉ። ከዛ በተጨማሪ አይሶሌት ተደርገን ስንቀመጥ እዚህ ወይም ደግሞ ትሪትመንት ስንጀምር በማንኛውም ጊዜ ዶክተሮችን ማግኘት ይኖርብናል። ያንን ማግኘት በምንፈልግበት ጊዜ የተቀመጡት ስልኮች አይሰሩ። ፊዚካሊ ካለን የጤና ሁኔታ በተጨማሪ ሳይኮሎጂካሊ የሚሰሙ የተለያዩ ስሜቶች ይኖራሉ እንደየሰው ሁኔታ እና እዛ ላይ ማዋራት የምንፈልጋቸው ሰዎች ሲኖሩ በተለይ አይሶሌሽን ታይም ላይ ወርደን ዶክተሮችን መፈለግና ማግኘት ካልቻልን በስተቀር እዚሁ ክፍላችን ውስጥ ሆነን ሰዎችን ኮሚኒኬት የምናደርግበት መንገድ አልነበረም። ስልኮቻቸው አይሰሩም ነበር። ያ ደግሞ ኢንፌክትድ ያልሆነውን ሰው ኢንፌክት እንዲሆን የሚያደርግበት አጋጣሚ ሊኖር ይችላል፣ እንቅስቃሴ ሲኖር ማለት ነው። ስለዚህ እነዚህን አራት ጥያቄዎች ብታቀርቡልኝ ደስ ይለኛል። አመሰግናለሁ።
አመሰግናለሁ ሃይማኖት ተስፋዬ። በአጭር ጊዜ ውስጥ ከህመምሽ ድነሽ ከቤተሰቦችሽ ከማህበረሰቡ ጋር እንደምትቀላቀይ ሙሉ ተስፋችን ነው፣ ሙሉ እምነታችን ነው። ዶክተር ኤባ አንድ አራት ጥያቄዎችን አንስታለች ሃይማኖት። በአመዛኙ እርስዎን የሚመለከቱ ይመስለኛልና ምን ይሉናል?
አመሰግናለሁ ሰለሞን። በቅድሚያ ሃይማኖትን እጅግ በጣም ማመስገን እፈልጋለሁ። እንግዲህ ለጥያቄው ምላሽ ከመስጠትም ባሻገር እንደው ውጭ ሆኖ ለሚከታተልም የተለያየ ስዕል እና ግንዛቤ ላለው ማህበረሰብ ጥሩ መልእክት የሚሰጥ ነው የሚል እምነት አለኝ። ከጥያቄው ባሻገር ከመጀመሪያው ጥያቄ ብጀምር ከህፃናትን በተመለከተ ያለ ሁኔታ ምን ይመስላል የሚል ነው። እንግዲህ እንደምናውቀው ያው ኮቪድ በተለይ ደግሞ ኢትዮጵያ ውስጥ ብዙ የእድሜ ክልል ያሉትን የማህበረሰብ ክፍል ነው እንግዲህ እያጠቃ ያለው፣ ወራት እድሜ ካላቸው ህጻናት ጀምሮ እስከ አረጋውያን እና በዚህ አንጻር እንግዲህ ለዛ ተብሎ የተዘጋጁ ሁኔታዎች እንዳሉ የሚታወቅ ይመስለኛል። የመጀመሪያው ራሳቸው ህጻናት ታማሚ በሚሆኑበት ወቅት የቤተሰቦቻቸውን ድጋፍ ስለሚፈልጉ በተለይ ደግሞ በቅርበት እናቶቻቸው መኖር ስለሚኖርባቸው ያንን በተመለከተ መጀመሪያ ያው የእናቶቻቸውን ፍቃድ ካገኘም በኋላ ለሁለቱ በተዘጋጀ ለየት ባሉ ክፍሎች ላይ ይሄ ሕክምና የሚደረግበት ሁኔታ አለ። አንዳንዴ ደግሞ ህጻናቶቹ ታማሚ ብቻም ሆነው ሳይሆን
አሁን እየገጠሙን ያሉት አባትም እናትም ቫይረሱ ኖሮባቸው ነገር ግን ህፃናቶቹ ደግሞ ነፃ ሆነው እነሱን ደግሞ የሚንከባከቡበት ሁኔታ ስለማይኖር ያ ደግሞ እንደ አንድ ተግዳሮት የነበረበት ሁኔታ ነው ያለው። ለዛ ተብሎ ህፃናቶቹን ማቆያ የተዘጋጀበት አግባብ ነው ያለው። ይሄ እንግዲህ ህክምና ከሚሰጡባቸው ተቋማት ወጣ ብለው የራሳቸው ሞግዚቶች ኖሯቸው እናትም አባትም ቫይረሱ ስላለባቸው በህክምና ተቋም የሚቆዩበት ሊደግፋቸው የሚችል ግን አካል ከሌለ ህፃናቶቹ ተገቢው ክትትልና ድጋፍ ማድረግ ስለሚኖርብን እነሱን ሊከታተሉ የሚችሉበት ለዛ የተዘጋጀ ደግሞ ማዕከልም እንዳለ መግለጽ እወዳለሁ። ከህክምና አንጻር እንግዲህ ይሄ የህፃናት ሐኪምን ብቻም ሳይሆን እንደ አስፈላጊነቱ ማንኛውም አይነት ህክምና የሚፈልግና በተለይ ደግሞ የስፔሻሊቲ ወይም ደግሞ የምክር አገልግሎት በሚያስፈልግበት ወቅት እጅግ በሙያው ከፍተኛ እውቀት ያካበቱ በትልልቅ በሆስፒታሎቻችን ላይ ያሉ ባለሙያዎች የዚህን የማማከር ስራም እንደሚሰሩ መግለጽ እንወዳለን። እንግዲህ ይሄ ከክሊኒካል ስራውን ባሻገር በተለይ ደግሞ የስነ አእምሮ ህክምናና ድጋፍንም የሚጨምር ነው የሚሆነው። ሌላው እንግዲህ ከመረጃ አያያዝ አንጻር የተነሳ ጥሩ እይታ አለ ወይም ጥቆማ አለ። ልክ ነው፣ አንዳንድ ክፍተቶች ይታያሉ። በዛ ረገድ እንግዲህ እንደምናውቀው ይሄ ስራ የቅብብሎች ስራ ነው። መጀመሪያ ግለሰቡ ምናልባት ከጤና ተቋም ይመጣል። ያንን አስተባብሮ ያንን ምርመራ ካደረገ በኋላ ወደ ህክምና ተቋም የሚወስድ ሌላ አካል ነው። ህክምና ተቋም ውስጥ ከገቡ በኋላ ደግሞ ያንን የሚሰራ ደግሞ ሌላ ራሱን የቻለ ቲም አለ። እዛ ውስጥ ደግሞ የሚደረጉ ህክምናዎች እና ደግሞ በበሽታው ቫይረሱ ኖሮባቸው ህክምና እያደረጉ ያሉ ደግሞ ግለሰቦችን አጠቃላይ ሁኔታ ደግሞ የሚቀኝ ደግሞ ስራ አለ፣ በጤና ሚኒስቴርም በኢትዮጵያ ህብረተሰብ ጤና ኢንስቲትዩትም የሚሰራ። ስለዚህ በተለያየ ሁኔታ የተለያየ ግለሰቦች እነዚህን ግለሰቦች ወይም ህክምና እየተከታተሉ ያሉ አካላትን መረጃ የሚጠይቁበት አግባብ እንዳለ መረዳት እንችላለን። ያንን እንግዲህ ከመቅረፍ አንጻር ለዚህም ብቻም ሳይሆን አጠቃላይ የመረጃ ፍሰቱ፣ የመረጃ አያያዝ ለዛሬም ብቻ ሳይሆን ለነገ ብዙ የምንማርባቸው ብዙ ነገር ልናወጣባቸው የምንችላቸው ነገሮች ስለሆኑ ስራችን ላይም ጫና እና ደግሞ ሌሎች ችግሮችንም እያመጣ ስለሆነ አጠቃላይ ሲስተሙን ወደ ዲጂታል ሲስተም የመለወጡ ስራ እየተሰራ ነው ያለው። እንግዲህ ጤና ሚኒስቴር አጠቃላይ የመረጃ ቋቱ ዲኤችአይኤስ2 በሚባል ፕላትፎርም ወይም የመረጃ ፍሰት ነው እየተመራ ያለው። በተቻለ መጠን አሁን የሚተገበሩ ደግሞ ሲስተሞች ከዚህ ጋር ተዋህደው አንድ ላይ የሚሰራ እና ከመግቢያ በሮች ጀምሮ እስከ ህክምና መስጫ ተቋም ድረስ ጤና ሚኒስትርን የሚመለከታቸው አካላትን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ሌሎችንም ባቀፈ በሚያገናኝ መንገድ ይሄ የዲጂታል ሲስተሙ እየተሰራ ነው ያለው። እንግዲህ ሁላችንም እንደምንረዳው አገራችን በዚህ ረገድ ስራ ላይ በመተግበር አንጻር የራሱ የሆነ ውስንነት ክፍተት ያለበት እና ይህንን አጋጣሚ በመጠቀም ደግሞ አትሊስት ይህንን የሚደግፉ ስራዎችን ለመስራት እየተሞከረ እንደሆነ መግለጽ እፈልጋለሁ። ሌላው ጥያቄ እንግዲህ በተለይ ይህንን ህክምና ከወሰዱ በኋላ የሚኖረውን ሁኔታና በተለይ በተደጋጋሚ ወይም ደግሞ በድጋሚ በዚህ ቫይረስ የመጠቃት ሁኔታስ ምን ይመስላል፣ ከሆነስ እንዴት የሚሉ ጥያቄዎች አሉ ይመስለኛል። እና ከዛ አንጻር እንግዲህ ስለ ኮሮና እንግዲህ ብዙ ማናቃቸው ነገሮች አሉ። ብዙ ጊዜ የምንጠቅሳቸው ጥናቶች እንደው ግልጽም ለማድረግ በጣም ውስን የሆኑ አብዛኞቻቸው በተለይ ደግሞ ህጋዊ በሆነ ማንኛውም ጥናት የሚያልፍባቸውን መስፈርት እንደውም ሳይዙ የሚወጡ ምክንያቱም በጣም ወረርሽኝ ዓለም አቀፍ ወረርሽኝ ስለሆነ የድሮ አካሄድን የሚከተል ከሆነ የራሱ የሆነ የጊዜ ችግር ስለሚያመጣ ፒር ሪቪውድ ይባላል በእንግሊዝኛው አጠራር። ሙያዊ ኤክስፐርቶች ወይም ባለቤቶቹ ተችተውት የሚወጡም አይደሉም፣ ውስንነትም አለባቸው። በጣም በተወሰኑ ግለሰቦች ላይ የተሰሩ ጥናቶችም ሊሆኑ ይችላሉ። ስለዚህ የሚወጡ ጥናቶች ራሳቸው በቂ ናቸው፣ በቂ መረጃ ያስተላልፋሉ ብሎ መናገር አይቻልም። ስለዚህ መውሰድ የሚቻለው አሁን እንግዲህ እነዚህ ውስንነትን ባለበት መንገድ አንድ ግለሰብ በድጋሚ የመጠቃት ሁኔታ ሊኖር ይችላል። ግን አሁን ባለው በተለይ ደግሞ ከኢሚኖሎጂ ወይም በሽታን ከመከላከል ሳይንስ አንጻር ስናየው በጣም የመፈጠር ሁኔታው ዝቅተኛ ነው። አይደለም ሊሆን አይችልም ግን ማለት የሚቻልበት ሁኔታ አይደለም። ግን መፍትሄ የሚሆነው እያንዳንዱ ግለሰብ ምንም አገግሞ የወጣም ቢሆን በዚህ ቫይረስ ያልተጠቃም ቢሆን መውሰድ የሚገባቸው ጥንቃቄዎች ግን አብረው መቀጠል ይኖርባቸዋል የሚል እምነት አለን። ይህንን ታሳቢ ባደረገ መንገድ ግለሰቦች ከማዕከሉ ከወጡ በኋላ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሚገኘው አጠቃላይ የብሔራዊ ይህንን ክትትል የሚያደርግ ግብረ ኃይል ወይም የኤመርጀንሲ ኦፕሬቲንግ ሴንተር ክትትል ያደርጋል። ስለዚህ በስልክ ያለባቸውን ሁኔታ
ድጋፍ እና የሚያስፈልጋቸውን ሁኔታዎችን የምናጠናበት የምናይበት አግባብ ስላለ የሚያስፈልጋቸውን መረጃዎችም ከመስጠት አንጻር በተወሰነ መንገድ ይቀርባል የሚል እምነት አለኝ። እኔ እንግዲህ ያስኳቸው እነዚህ ናቸው። ሰለሞን
አመሰግናለሁኝ። ዶክተር ኤባም እንግዲህ ይሄ ጥያቄ ከተነሳ አይቀር ሌሎችም ተያይዘው የመጡልን ጥያቄዎች አሉን። በእርግጥ ምናልባት ወደኋላ ዶክተር በየነም ሊመልሱልን የሚችሉት ነገር አለ። ስልኮች አይመለሱም ወይም ደግሞ አንዳንድ የግንኙነት ችግሮችም እንዳሉ የስነ ልቦና ችግሮችም እንዳሉ የሚገልጹ አሉ። እስቲ የልጆች ነገር ከተነሳ አይቀር ነፍሰ ጥሮችንም የሚመለከቱ ጥያቄዎች ደርሰውናል እና እነሱንም እንመልከት። ዶክተር ሶስና ወደ እርሶ ነው አሁን የምመጣው። ነፍሰ ጥሮች ላይ ኮሮና ቫይረስ ያለው ተጽዕኖ ምንድን ነው? በወሊድ ላይ እያሉ በኮቪድ-19 ምክንያት የሞቱ እናቶችን አይተናል። ለመሆኑ ኮሮና ቫይረስ ወደ ጽንሱ ይተላለፋል ወይ? እና የመሳሰሉ ጥያቄዎች ደርሰውናል። እስቲ ማብራሪያ ይስጡን ስለዚህ ጉዳይ።
ሰለሞን አመሰግናለሁ። እስካሁን በተደረገው ጥናት ቫይረሱ በውስጥ ከእናት ወደ ልጅ እንደሚተላለፍ እና እንደማይተላለፍ ምንም የሚያስረዳ የታወቀ ነገር የለም። ነገር ግን ህጻናቶች ከኮቪድ-19 ካላቸው ሴቶች ተወልደው በተወለዱበት በትንሽ ሰዓት ውስጥ ኮቪድ እንዳላቸው የተገኘባቸው ህጻናቶች እንዳሉ አንብቤያለሁ። ነገር ግን ይሄ ኮቪድ ከውስጥ ሆነው ያገኙት ይሁን ወይም ደግሞ በመውለዱ ጊዜ የተደረገ ይሁን ወይም ደግሞ ከተወለዱ በኋላ ወዲያውኑ የመጣ እንደሆነ ማረጋገጫ እስካሁን የለም። ስለዚህ ለእርጉዝ ሴቶች የሚመከረው ምክር ለማንኛውም ሰው የሚመከረው ትንሽ ጠበቅ አድርጎ ማየት ነው። ያው ሌላ ልጅም ስለ ማለት ነው እና እጅን 20 ሰከንድ መታጠብ በየጊዜው ቤተሰብ ያለበትን አልኮል ተጠቅሞ እነዚህ የላይ ያሉ ነገሮች የምንጠቀምባቸውን እነሱን መጥረግ፣ አፍን መሸፈን በተቻለ መጠን ብዙ ቦታ ሰዎች ያሉበት ከአለመሄድ 6 ወይም ደግሞ 2 ሜትር መራራቅ፣ እነዚህ ነገሮችን ደጋግሞ ማድረግ ነው በጣም የሚያስፈልገው። ሌላ አንድ አነስ ያለ ጥናት የተሰራው ስፔን ውስጥ ኢንፌክሽን ወይም ደግሞ በቀዶ ጥገና የሚወልዱ ሴቶች ኮቪድ ካላቸው ሊኖር የሚችለው መጥፎ ውጤት ከፍ ያለ እንደሚሆን በጣም አነስተኛ የሆነ ጥናት ተደርጓል። ስለዚህ ኮቪድ-19 ያላቸው ሴቶች በተቻለ መጠን ሌላ ችግር ከሌለ በስተቀር ለዛ ተብሎ በቀዶ ጥገና እንዲወልዱ እንዳይነገራቸው ነው እንግዲህ እስካሁን ያለው መረጃ የሚያሳይ። ሌላ ነገር ከኮቪድ-19 ያልተያዘ ምክንያት ካለ ያው እንግዲህ እንደ ዶክተሩ እና በሽተኛው ተነጋግሮ የሚያደርጉት ይሆናል። ግን ለኮቪድ ተብሎ ቀዶ ጥገና እንዳይደረግ ነው የሚያሳይ። ከዛ የተያዘ የሚመስለኝ የማቅባትና በወት ውስጥ ይኖራል አይኖርም ኮቪድ የሚል ጥያቄ አለ። እስከሚታወቀው ድረስ በእናት ጡትና ወተት ውስጥ ኮቪድ-19 እስካሁን አልተገኘም። ቢገኝም እንኳን ህጻናቸው ጡት የሚያገኙት ወተት ከዛ ውስጥ ያለው በሽታ የመከላከል አንቲባዲ የሚባሉት ነገሮች ጥቅማቸው በጣም ትክክለኛ ስለሆነ የወለዱ ሴቶች ኮቪድ ቢኖራቸው እንኳን ልጆቻቸውን እንዲያጠቡ በተቻለ መጠን ያ ነው የሚመክረው። ምናልባት ህፃኑ ወዲያው ወልዶ እናትየዋ ኮቪድ ካለባት ለተወሰነ ጊዜ ከጡት ወተት እያወጣች ሌሎች ሰዎች እያጠቡላት እስከምታገግም ድረስ ማድረግ የሚቻልበት ሁኔታ ይኖር ይሆናል። ነገር ግን በአጠቃላይ ብዙም የታወቀ ነገር እስካሁን ስለሌለ ቅድም የተናገሩትን ሁሉም ሰዎች እንደተናገር ነው ገና ብዙ የተማሩ ነው ስለ ኮቪድ-19 እና ነገር ግን ያረገዙ ሴቶችና በጊዜ የሚወልዱ ሴቶች ጥንቃቄውን ከፍ አድርገው እንዳዩ፣ ነገር ግን ለህፃናት ከውስጥ ይምጣ ወይም ደግሞ በሚወልዱበት ጊዜ ያገኙት የተማሩ
ዶክተር ሶስና አመሰግናለሁኝ። ሁላችሁንም የዛሬ ጥያቄዎችንም ያቀረባችሁ እንዲሁም ደግሞ መልሶችንም እየሰጣችሁ ያላችሁ ባለሙያዎች ሁሉ እጅግ በጣም አድርጌ አመሰግናለሁ። እየተከታተላችሁ ያላችሁት ኮቪድ-19 በኢትዮጵያ ስጋት፣ ክፋቱና ጥፋቱ በሚል ርዕስ በአሜሪካ ድምፅና በአሃዱ ቴሌቪዥን ትብብር የተዘጋጀውን የኢንተርኔት የቴሌቪዥን ላይ ስብሰባና ውይይት ነው። ይቀጥላል ውይይታችን። አብራችሁን ቆዩ የተከበራችሁ ተከታታዮቻችን። አሁን መልእክት አለ።
በቀለ መኮንን እባላለሁ፣ የስነ ጥበብ ባለሙያ ነኝ። በዚህ አስቸጋሪ እና ፈታኝ ዓለም አቀፋዊ ችግር በሆነ ሰዓት ላይ ሁሉም የኢትዮጵያ ሕዝብ በየራሱ ሰብአዊነቱን አስታውሶ በሰብአዊ ስሜት ለራሱ ሲጠነቀቅ ለሌላውም ይጠነቀቃል። ለተራዘመ ጊዜ መጠንቀቅ አስፈላጊ በመሆኑ መዘናጋት ሊከተል ይችላል። ይሄ ተፈጥሯዊ ነው። ነገር ግን ሁል ጊዜ ምርጫችን ሞት እንዳይሆን እያስታወሱ እየባነኑ መጠንቀቅ አስፈላጊ ነው ማለት ነው። የአሜሪካ ድምፅ ሬዲዮም ይህንን ችግር እንደራሱ ችግር ዓለም አቀፋዊ ችግር ስለሆነ የሰው ልጆች ሁሉ ችግር በመሆኑ ይህንን መድረክ አዘጋጅቶ አንዱ ለአንዱ አጋር ደጀን እንዲሆን ምክር በመጠየቁ ምስጋና ይገባዋል።
አመሰግናለሁ። በአዲስ አበባ ዩኒቨርሲቲ የስነ ጥበባት ትምህርት ቤት ተባባሪ ፕሮፌሰር አርቲስት በቀለ መኮንን። አሁን ወደ ተከታዩ ጥያቄ እናልፋለን።
እዚህ ያለው ቁጥር አንዳንዶች ከፖለቲካ ጋር እያያዙታል፣ ከምርጫም ጋር ተያይዞ እየተባለ ነው እና ለፖለቲካ ነው እየተጠቀሙበት ያለ እንጂ ይህንን ያክል ያለው ቁጥር የለም እያለ እየተዘናጋ ነው ያለው። አንዳንዱ ደግሞ ቁጥሩ ልክ ነው ብሎ በከፍተኛ መሸበርና ችግር ውስጥ ነው ያለው እና ህዝቡ ትክክለኛ የሆነ መረጃ እንዲኖረው በዚህ ጉዳይ ላይ ይሄ የሚመለከታቸው አካላት ግልጽ የሆነ መረጃ ቢሰጡን ደስ ይለኛል።
አመሰግናለሁ ለጥያቄው። እስቲ ወደ ዶክተር ኤባ ልሂድ። በተለይ ደግሞ በአሁኑ ጊዜ በብሔራዊ ደረጃ ምርጫም የተላለፈበት ሁኔታ ስላለ በእርግጥ የፖለቲካ ሁኔታ በቀጥታ ባይመለከቶትም በብሔራዊ የምላሽ ግብረ ኃይል ውስጥም አሉና ምን ይላሉ ዶክተር ይባ?
አመሰግናለሁ በድጋሚ። እኔ መጀመሪያ እንግዲህ ማስቀመጥ የምፈልገው ያው በተለይ ጤና ስንል በብዙ የፖለቲካል ጫናዎች ባሉበት እንኳን ሁኔታ እንደው ካሉን ሴክተሮች ወይም ዘርፎች ከፖለቲካ በተወሰነ መንገድ ወጣ ያለ ዘርፍ ነው ብለን መናገር እንችላለን። እንግዲህ የነበረውን ሂደት ያንን ያሳያል የሚል እምነት አለኝ። በተለይ ደግሞ አሁን ላይ እንግዲህ በዚህ ረገድ ተቋም እመራለሁ። ከሁሉ በላይ ደግሞ ይሄንን የሚያስተባብረው ብሔራዊ ምላሽ የሚሰጥ በተለይ በሴክተር ደረጃ የጤና ሚኒስትርም አባል ሆኜ ብዙ ስራዎችን ከሙያ ጓደኞቼ ጋር እንሰራለን። በዛ ረገድ እንግዲህ እኛም ሙያተኞች ነን። እንግዲህ ቅድሚያ የምንሰጠው የመጀመሪያውም የመጨረሻውም የማህበረሰባችንን ጤና ማስጠበቅ ነው። በዚህ ረገድ እንደው ማህበረሰባችን ካላስፈላጊ ውዥንብርና በተለይ ደግሞ መዘናጋትን ሊያመጡ ከሚችሉ ጉዳዮች በጣም ጥንቃቄ ማድረግ አለበት የሚል እምነት አለኝ። የመጀመሪያው ነገር እንደውም በጣም ማሰብ የሚኖርብን ይሄ መረጃ እንግዲህ ማንኛውም ኢንተርኔት መጠቀም የሚችል አካል የሚያየው ነው። በሀገራችን ውስጥ ያለው የኮሮና ቫይረስ ያለባቸው ግለሰቦች ከሌሎች ሀገራት ጋር ስናነጻጽረው እንደውም አነስተኛ ነው። ኢትዮጵያ በህዝብ ቁጥርም ካየን በአፍሪካ ሁለተኛ ነች። ሩቅ ሳንሄድ የናይጄሪያን ቁጥር ብናይ ወደ 15,000 ገደማ የሚሆን ኮሮና ቫይረስ በሰውነታችን ውስጥ ያለ ግለሰቦችን ሪፖርት አድርገዋል። ናይጄሪያ እንግዲህ በዚህ ረገድ የምርመራ ውስንነት አላት። እንደውም ከኢትዮጵያም በላይ እስካሁን የመረመሩት ወደ 90,000 የሚደርስ ግለሰብ አይደለም። ከ205 ሚሊየን ገደማ ህዝብ አላቸው። እንግዲህ አሁን እያወራን ያለ ነው ወደ 3345 እስከ ትላንትናው ድረስ ያለው መረጃ እንግዲህ ነው ሀገራችን ላይ የሚያሳየው። ከዚህ ረገድ ካየን እንደውም ማህበረሰቡ የሚጠይቀው መሆን ያለበት ከህዝብ ቁጥራችን አንጻር በተለይ ከቴስት ከማድረግ ውስንነት አንጻርና ሌሎች ነገሮችን ታሳቢ በማድረግ ይህ ሪፖርት እየተደረገ ያለው ቁጥር እንደውም አናሳ ነው የሚለው ቢሆን እንደውም የበለጠ ሚዛን የሚደፋ ይመስለኛል። ከዛ ውጪ እኔ እንደው እንደ ማሳያ ብገልጽ እንግዲህ ይሄ ነባራዊ ሁኔታውን ካየን የትም ዓለም ላይ በተለይ የኮሮና ቫይረስ ዑደት ወይም ኢቮሉሽኑ ፍሰቱ ተመሳሳይ ነው። የመጀመሪያው ጊዜ የተወሰኑ ቀናቶች እንወስዳለን። ኢትዮጵያ ውስጥ የመጀመሪያውን ፖዚቲቭ የሆነውን ኬዝ ለማግኘት 48 ቀን ፈጅቷል። በተለይ ጃንዋሪ 24 ገደማ ነው የመጀመሪያውን የፖይንት ኦፍ ኢንትሪ ስክሪኒንግ የጀመርነው ኮሮና ቫይረስን በተመለከተ። 48 ቀን ከቆየ በኋላ የመጀመሪያውን ኬዝ ካገኘን በኋላ የቀጣይ ከእሱ ጋር ንክኬ የነበራቸውን ሌሎቹንም 16 ሰዎችን ለማግኘት 15 ቀን ብቻ ነው የፈጀው። ከዛ በኋላ በ37 ቀጣይ ቀናት ውስጥ 124 ሰዎችን ነው ለማግኘት የቻልነው። አሁን ደግሞ በቀጣይ 37 ቀን ውስጥ 2363 ሰዎችን ያገኘ ነው። ይሄንን በቀመር ብንገልጸው ከሁለተኛው ወደ ሶስተኛው ለመሸጋገር ወደ 9 እጥፍ ገደማ ነው የፈጀበት። የመጨረሻው በተለይ ደግሞ ከሁለተኛው 37 ቀን ወደ መጨረሻው 37 ቀን ለመፍጀት ወደ 19 እጥፍ ገደማ ነው የፈጀበት። ይሄ እንግዲህ ኢትዮጵያ ውስጥ የተከሰተ ብቻም ሳይሆን በተለይ ሀገራት የሚደርሱበት ደረጃ አለ። ትንሽ ወደ አማርኛ ለማዞር ስለሚከብድ ነው። የኮሚኒቲ ትራንስሚሽን ማህበረሰብ አቀፍ የሆነ ስርጭት በሚጀምርበት ወቅት ፍጥነቱ እጅግ ይጨምራል። እኛ እንደውም አሁን እያልን ያለ ነው በተለይ ማህበረሰባችን ጥንቃቄን የታከለበት አኗኗር ካልተከተለ፣ ተለቅ ያሉ ሜጀሮች ወይም ደግሞ ትኩረቶችን መስራት ካልቻልን ቁጥሩ እንደውም ከዚህ በላይ ሊያይል ይችላል። ስለዚህ ዛሬ አሁን ሪፖርት እየተደረገ ያለው እንግዲህ በመቶ ቤቶች ውስጥ ነው። ነገ ከነጎዲያ ጥንቃቄ ካልተጨመረበት እንግዲህ የማህበረሰቡም የሚመለከተውም አካል እነዚህ በሺዎች የማይቆጠሩበት ምክንያት አይኖርም የሚል እምነት አለን። ዛሬ ጋና ላይ ብንሄድ ከ1000 በላይ ኬዞችን ሪፖርት የተደረገበት አግባብ አለ። ካሜሮን ላይም እንደዛው። ስለዚህ ይሄ አፍሪካ ውስጥ ያለ እንግዲህ ዳታ ነው እያወራን ያለ ነው እና እኛም ከዛ ውጭ የምንሆንበት አግባብ አይደለም። ስለዚህ በጥቅሉ ለፖለቲካ ፍጆታ የሚውል ሪፖርቶች አይደለም እየወጡ ያለው። ምክንያቱም ይሄን የሚሰራው አካል ሙሉ በሙሉ ሙያዊ ወይም ፕሮፌሽናል ሆኖ የሚሰራ አካል ነው። ከሁሉ በላይ ግን ኮሮና እንግዲህ ዓለም አቀፍ ስለሆነ ሌሎች ሀገር ላይ ያለውን ሁኔታ ብቻ ማየቱ ለዚህ ምላሽ ይሆናል የሚል እምነት አለኝ። የእኛ ፍራቻ ግን ማህበረሰባችን በዚህ ሳይዘናጋ ማድረግ የሚገባውን ጥንቃቄ ማድረግ ይኖርበታል። ይሄንን ማድረግ ግን ከሆነ እነዚህ ቁጥሮች በሙሉ ራሳቸው በእጥፍ የማይጨምሩበት ምክንያት እንደሌለ እንደው ማስመር ፈልጋለሁ።
በጣም አመሰግናለሁ ዶክተር ኤባ። የተከበራችሁ አድማጮቻችን፣ የኢንተርኔትም ላይ የዌብ እና የማህበራዊ መገናኛዎች ተከታዮቻችን፣ እንግዲህ የዛሬ ውይይታችን በዚሁ ወደ ፍጻሜው እየተቃረበ ነው። በዚህ የኢንተርኔት ላይ የአዳራሽ ስብሰባና ውይይት ላይ ተገኝታችሁ መልሶቻችሁን፣ ማብራሪያዎቻችሁን የሰጣችሁን ባለሙያዎች፣ ባለስልጣኖች በመላ ተመልካቾቻችንና አድማጮቻችን ስም እጅግ ከልብ አድርጌ አመሰግናለሁ። አዲስ አበባ ላይ ፍትሐ ወቅ አለ።
ስቱዲዮ ደግሞ ፍትሐ ወቅ እንደሰን አብሬያችሁ ቆይቻለሁ። በጣቢያችንና በመላው ባልደረቦቼ ስም እኔም ከልብ አመሰግናለሁ።
አሃዱ ራዲዮ መላ ባልደረቦች፣ አንተንም ፍትሐ ወቅን፣ እንደዚሁም መላውን የአሃዱ አመራር እዚህ ስቱዲዮ ውስጥ ባሉ ባልደረቦቼ በመላው ባልደረቦቼም ስም እጅግ በጣም አድርጌ እኔም አመሰግናለሁ። መላውን ስርጭት አብራችሁን ስትከታተሉ ያመሻችሁ አድማጮቻችን፣ ተከታዮቻችን ሁሉ እግዜር ይስጥልን፣ እግዜር ያክብርልን። ኮቪድ-19 በኢትዮጵያ ስጋት ክፋቱና ጥፋቱ። የዛሬው ውይይታችን በዚሁ ተጠናቀቀ። ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ አብሬያችሁ የቆየሁት ሰሎሞን አባተ ነኝ። እባክህን ስማኝ፣ ትዳን ኢትዮጵያ። አለማየሁ እሸቴ
ታሞ ኮስሙና ዘመኑ በደስታችን ዙፋን ተሾሟል ሐዘኑ። ከቤት ተሰብሰብ በመምሸቷ ተስጋ፣ ነገም ብርሃን አለ ጨለመው ሲነጋ። ስማኝ ልጄ አድምጥ ልጄ፣ እንደ ማታ መብራት ጠፋለ ከእጄ። ስማኝ ልጄ አድምጥ ልጄ፣ ምክርን ስማኝና ዳንልኝ ወዳጄ። ስማኝ ልጄ አድምጥ ልጄ፣ እንደ ማታ መብራት ጠፋለ ከእጄ። ስማኝ ልጄ አድምጥ ልጄ፣ ምክርን ስማኝና ዳንልኝ ወዳጄ። ለሁላችን ጤና እጄ ቢደበቅም፣ መቼም የትም ቢሆን ልቤ ካንተ አይርቅም። ልጄ ሆይ ታውቃለህ ያከብርሃለሁ፣ በድሮ ባህሌ እጅ ነሳሃለሁ።
ስማኝ ልጄ አድምጥ ልጄ፣ እንደ ማታ መብራት ጠፋለህ ከእጄ።
ውድ አድማጮች፣ በዚህ ዝግጅት ውስጥ የሰማችኋቸው አሃዞችና ጭብጦች የሚያሳዩት የሰኔ 2012 ዓ.ም የመጀመሪያ ሳምንትና የሁለተኛው ሳምንት መጀመሪያ በኢትዮጵያ የኮቪድ-19 መረጃዎችን ነው። በዝግጅቱ ውስጥ ከኮቪድ-19 ማገገሚያ ማዕከል የሰማችኋት ሃይማኖት ተስፋዬ ከህመሟ አገግማ ከቤተሰቦቿ ጋር ተቀላቅላለች። በሌላ ተከታይ ዝግጅት ዛሬ በጊዜ ጥበት ምክንያት ያልቀረቡ ሌሎች ጥያቄዎችና የባለሙያዎችን መልስ ይዘንላችሁ እንቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ሰናበታለሁ። ነገ ሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኔ በኩል ሰላም፣ ደህና ደሩ።